ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጻሕፍት ዓለም ዝግጅታችን በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተውን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የወጣት ክንፍ ድርጅት ኢሃወሊ ትግል ላይ ያተኮረውን መጽሐፍ ትረካ ክፍል 18 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ቦንዱን በላው ቡዳ በዜማ በግጥም የተፈከረለት በዲያስፖራም በስተርዳት የተጣለለት ሮጠው በጠገቡ የተሰገደለት የተደገሰለት አውሮፓ አሜሪካ ጨጉላ የተሰራለት ወይ ማልቲ የአባይም ቡሽራ ቦንዱን በላው ቡዳ ሳይታሰብ ድንገት አው ቦንዱን ቡዳ የሰበከው ፓስተር ቆሞ ያጎነጎነ ለተራበው ዙሮ ይበል መሐረነ አሁን አው ዲያብሎስ መናፍቅ መጅሊሱ ረድቤ ምቱ ከርቤታን አዲሱ አሪቱን በተን ተበረጨት ረጨት እናንት ጋኔ ጠሪ ቆሙ ለበረከ ብረታስ ነክሶ ጠምዝዞ በቆመት አስበዩ በዩም ቡዳው ሲቀጠቀጥ የቦንዱ ኮስሞቲክስ ጉትቻና ጨሌ ዲያስፖራም ቤተር የገባው በቦሌ እሱም ፍርድም እርግጥ ብሎ ይጠፋል እንደ ሌላው በባሌ አው ቦንዱን ቡዳ በላ ቦንዱን ቡዳ በላው እናንት መናፍቃን ቀምቀም ቃም አድርጉ ቦንዱን ቡዳ በላው ሳይሟላት ለእኛ ሬሳ ሳጥን ለእናንተ ብር አልጋ አስረክቡን ሌት ሌሊቱ ሳይነጋ ብሩ በሸባዬ የተዘፈነለት የአባዩ ሰት ደጋሽ ቦንዱ ተቀጠፈ ከግብጽ በተላከው ጳውሎስ ባረከው አይንን አስረገ አባይ አባይ ጉድፈላብህ መደገሻ ቦንዱ በቡዳ ተበላ ዲያስፖራ ኢንቨስተር ውሃ እንደዘገነ አስታውሳል አው ቦንዱን ቡዳ በላ እኮ አይንን አስጠጠፈው ለቡዳው መድኃኒት ምናልባት ከሆኑ ድጋሚ ሰብሰቡ ቸብ ቸብ ያደርጉ ዘፋኞች ይዝፈኑ ሳይጠሩን ጡራጆች ይድረሱ አዋራሉ ምጭስ ይተረማመሱ ቅርጥፍ አርጎ ሄዷል የብልጭ አይንናሱ ሀምሳም ስልሳም ሳልቦ በገል ያለች ድመት ረሃባችን ላይ ቆሙ ከመፈነቃቀል ላንተርፍ ከስደት በደሃው ጉሮሮ የወተፈው እንጨት ቦንዱን ቡዳ በላው ሳይታሰብ ድንገት አባይ ጉድፈላብ ቦንዱን ቡዳ በላው አባይ በአራቱም ማዕዘን ትግሉን ልታገር አመጽን ልታስቀይ በራፍተኞች አጥም ክልል ልታንጽ ወዳጅ ልታደርግ ቦንዱን አሳምረ ስትል ሸሞን ዋና ቅርጥም አርጎ ሄደ ቅርጥም አርጎ በላው ያ የግብጽ ቡዳ መስቀሉን ያዘና እናም ቦንዱን ቡዳ በላው በዜማ በግጥም የተፈከረለት በዲያስፖራው ኢንቨስተር ዳስ የተጣለለት ሮጠው በጠገቡ የተሰገደለት የተደገሰለት አውሮፓ አሜሪካ ጨጉላ የተሰራለት የአባይ ሙሽራ ቦንዱን ቡዳ በላ ሳይታሰብ ድንገት ቦንዱን ቡዳ በላው ወይ ቦንዱን ቡዳ በላው
ትንግርተኛው ሰላይ ካሳየ ዙሪያው ገደል ሆኖ በወያኔ መንደር ስሩ ተነቃንቆ ውርቀቱን ሲያቃጭል እፎይታን ለማግኘት ነፍስ ያለውን ሁሉ ለመከጓብ ሲጥር አፉን ከመክፈቱ አይናውጣ ቅጥፈቱ እያሳበቀበት ጉዞው ሲሆንበት በጥሙ እያዳፋው ከሰዓት ወደ ረመጥ ከእግሩ ሳት ሲነድ ቀውጤው ሲበዛበት ልክ እንደያን ጊዜው በነ ጵላጦሶች በ97 ወያኔን አድነው የስርነቀሉን ትግል እንዳደናቀፉት ይሁንና ዛሬም ለከርስ ያደሩቱ የታሪክ አተላዎች እጅ ዘረጉለት ከጫማው ተደፍተው ፍርፋሪ ለመልቀም ጭላጩን ለመላስ ተደረደሩለት። ከዚያማ እነክደት ጌጡ እኔ በልጥ እየተባባሉ አፈዳሪት ሞልተው ኮያኔ ለመግባት በጥፊያ ሲሾሩ እድሜ ለይሃባ እድሜ ለፍኖተ ተጋልጦ ሚስጥሩ የማስጠንቀቂያው ደወል ባንድ ጊዜ ተስፋቶ ከህዝብ በመድረሱ አዎ ቁርጡን ይወቁት ከርሳደሮች ሁሉ ገና ተጀመሩ ሙኝታቸው ሲሆነ ይታየናልና ብላሽና ከንቱ ገና ብዙም ሳይረቅ የክደት ሥራቸው ተቀጭቶ ባጭሩ። ጉድኮ ነው ጎበዝ ይሄ ዶክተር ተብየው ትንግርተኛው ሰላይ ያምልኮተ ሰይጣን አባይ ጥንቋይ አማይ የባዕድ ቅጥነኛ ያፈና ሰላዮች ምርት ያገር ሁሉናን ለባዕድ ቀጣሪው አሳልፎ የሚሰጥ በለሆሳስ ድምፁ በስንጥቅ ምላሱ የእባብ መል የሚረጭ የተቀጣጠለውን የአመፃ ትግል አፋዟ ደንዝዞ በረበለሽ ዲስኩር አገራዊውን አመፅ እንደ ቅቤ አቅልጦ ውድ አገራችንን ለህዝቦቿ ሲኦል ለባዕዳን ምቹ እንድትሆን ፈልጎ ወያኔን ሲታደግ ሰላዩ ኮሮኔል ህዝቡና አገሩን አጋልጦና ክዶ ለቀጣሪው ባዕዳን ለድርጅቱ ህዋት በቃል ኪዳኑ ቆሞ በስልጣን ሊያቆየው ወያኔን ጎትቶ እንዳይሞት ተከላክሎ ይሁላችሁ ይሁት እላይታች ዘላል ታዲ ባንዶችን ለጋቅሞ ሰስቦ በመራባዋየን ድጋፍ በሞሳድ ነጭ ለባሽ መድረክ ተዘጋጅቶ። ስለዚህ ወገኔ የሞት ያለውን በስብሶ የገማውን የዘረኛውን ስርዓት ከስሩ ነቃቅሎ ዳግም እንዳይመጣ መቃብር ለማስገባት እንዲሁም በቦታው ሶሻል ዲሞክራሲን በአዲስ ለመዘርጋት ቆርጠን በመነሳት ለደቂቃም ቢሆን ጭራሽ ሳንሰላች የኢትዮጵያ እናታችን በዜግነት ግዳጅ እንድንታደጋት የታሪክ አደራው በወጣቱ ትከሻ አሁንም ነውና ከሱም በላይ ለሀገር ታግሎ ለመሰዋት ድራሽ የለምና በያፓ ዙሪያ እስቲ ተደራጅተን በአንድ ተሰባስበን ትግሉን እናፋፍም ባራቱ ማዘናት ክብሪቱን ለኩሰ። Thank you.
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 18 ምዕራፍ 15 የእንግሊዝ ፈገግታ ቀበሌዎቹ ማዕከላዊ አስረክበውኝ ከተመለሱ በኋላ ያስጠራኝ መርማሪ ከሰዓት በኋላ እጠራሃለሁ ብሎ ወደ እስር ቤት አስገባኝ። በማዕከላዊ ሁለት አዲስ ነገር አየሁ። የመጀመሪያው 50 ለቃ ተሾመ ባዩ ተቀይሯል። ይሄባ ስለጠፋች ነጻ ሰው ሆኗል። መኖሪያውም ከእስር ቤት ውጭ ነው። ሁለተኛው ታችኛው ቤት የሚባል ተጨማሪ እስር ቤት ተሰርቷል። አዲሱ እስር ቤት አሰራሩ እንደ ቀድሞው አይነት ነው። የጨለማ ክፍል የሚባል ከመጨመሩ ውጪ ፍጹም አንድ አይነት ናቸው። የተመደብኩትም አዲሱ ግቢ 4 ቁጥር ነበር። አዲሱ ግቢ እንደ ላይኛው ቤት ጽድት ያለ ነው። እንደ 1970 ዓመተ ምህረት በሰው የተፋፈገም አልነበረም። 4 ቁጥር ስገባ እንደ ቀድሞው የመኝታ ፍራሾች ተጠቅለለው ዙሪያውን ተደርድረዋል። ለአዲስ እስረኛ የሚደረገው አቀባበል ተደረገልኝና ፍራሽ ላይ ተቀመጥኩ። እስረኞቹን አንድ ባንድ አየኋቸው። ሁሉም የኢህአፓ ፊት የላቸውም። እድሜያቸው ገፋ ያሉ ወፍራም ወዛቸው ጨፍ ያለና በማከለኛ እድሜ የሚገኙ ሰዎች ነበሩ። አቋማቸውን በማየት ብቻ እንደ ድሮ ሁሉም የኛ ሰዎች እንዳልሆኑ ገባኝ። ሰዎቹ በተለያየ ጉዳይ የታሰሩ እንደሆነ አሰብኩ። ያም ሆኖ የኢህአፓ ልጆች ቁጥር ጥቂት የሚባል አይደለም። ያ ደግሞ ለእንደኔ አይነት ሰው መጽናኛም ጭምር ነው። ብዙ ሳልቆይ የምሳ ሰዓት ስለደረሰ ከአንድ ቡድን ጋር ተቀላቀዬ እንድበላ ተጋበዝኩ። ገና መንፈሴ ስላልተረጋጋ ነካነካ አድርጌ ተውኩት። በደንብ እንድበላ ደጋግሞ ቢጠይቁኝም አልሆነልኝም። ከሰዓት በኋላ ተጠራው። እስክጠራ ድረስ ለገራፊው ምን መናገር እንዳለብኝ ቁርጥ ያለ ውሳኔ ላይ አልደረስኩም። ያም ሆኖ በምንም መንገድ ቢሆን መናገር የሌለብኝን ነገሮች አውቃለሁ። አዲሱ መርማሪ በስርዓት ተቀበለኝና እንድቀመጥ ጋበዘኝ። የተወሰኑ ፋይሎች ጠረጴዛው ላይ ተደርድረዋል። ከኔ ጋር የሰሩና ስሜን የጠቀሱ ልጆች ፋይል ከከፍተኛና ከተለያዩ ቀበሌዎች ያሰባሰበው ነበር። ከላይ ያለው ከአንድ አመት በፊት የፈረምኩበት ጉዴን ያወጣው ፋይል እንደሆነ ገመትኩ። በ1970 ዓመተ ምህረት ስታሰር የሰጠሁት ቃል ባንድ በኩል፣ የተሰበሰቡት ፋይሎች ደግሞ በሌላ ወገን አጭበርባሪነቴን ፀሐይ ላይ አውጥተውታል። ቃል በቃል ባላስተውሰው አጠቃላይ የመርመራው ሂደትና የተነጋገርነውን ልንገርህ። ገናን ተገባው መርማሪው የእንጨት ወንበሩ ላይ ተረጋግቶ ተቀመጠና እጁን አጣጥፎ ትንሽ አተኩሮ ተመለከተኝ። ወዲያው ምንም ሳይለኝ ተነስቶ ወጣ። አንድ ሁለት ፋይል ገለጥ ገለጥ አድርጌ ማየት ፈልጌ ነበር። እያመነታሁ እያለ ሁለት ሰዎችን አስከትሎ መጣ። ሰዎቹ ገራፊዎች መሆናቸውን ኋላ ላይ አውቄያለሁ። ይኸውላችሁ አጭበርብሮ የወጣው ይሃፓ አላቸው። ሁለቱም ትኩር ብለው አዩኝ። አንዱማ በግ እንደሚገዛ ሰው ሊነካካኝ ፈልጎ ነበር። የሆነ ኮተታም ይቺ ነች እንዴ? እኔ እኮ የደርግ ጽህፈት ቤትን ምርመራ ችሎ ነው ሳይናገር የወጣው ስትለይ ወጠምሻ አድርጌው ነበር ብሎ መልስ ሰጠ። ይቺ በያፓ ዲሲፕሊን የደደረች ናት፣ ቅጥነቷን አትይ በማለት ሌላኛው ዝተት አከለበት። ለምንድን ነው ራስን ሳታጋልጥ የወጣኸው? አለኝ የመጀመሪያው። ምን አይነት ጥያቄ ነው ሳልል አልቀረውም ለራሴ። የተያዝኩት ኢህአፓ እያለ ነው። ያኔ ብናገር መሞቴ አይቀርም፣ የሰው ተፈጥሮ ነው፣ ማንም መሞት አይፈልግም አልኩት። ተረጋግተው ተቀመጡ። አንዱ ሲጋራ አውጥቶ ለኮሰና ልስጥህ አለኝ። አዎ ብዬ ተቀበልኩት። ኢህአፓና ሲጋራ አይለያዩም አታውቅም እንዴ አለው ሌላኛው። በሲጋራ የተሰራን መሰለው የሆነ ቡትቶ ነገር። ሲጋራውን ለኩሶልኝ አንድ ሁለቴ ከማኩ በኋላ ሳላስበው አንድ ሐሳብ ብልጭ አለልኝ። እንዲህ አይነት የጓደኛ አይነት ቅርበት ከየት መጣ? ጨዋታውና መስተንግዶው የምርመራው አካል ይሆን? ሶስቱንም በየተራ አተኩሬ ካየሁ በኋላ ለዚያ ሴራ በሚስማማ ሁኔታ ራሴን አዘጋጀው። ከምርመራ ወጣ ያለ ጥያቄ ጠየቁኝ። ስለ ዲሲፕሊን ምን እያሉ ነው ያስተማሯችሁ? እንዴት ያ ሁሉ ወጣት ኢህአፓ ሊሆን ቻለ? አይነት ያረጀ ያፈጀ ጥያቄ ነበር። ለነገሩ አዲስ መርማሪዎች ሳይሆኑ አይቀሩም። ወይ ነዶ አለ ያገሬ ሰው። ነጻነት ቢኖረኝ ኖሮ ያ ሁሉ ሰው ለምን ኢህአፓ እንደሆነ እስኪበቃቸው ነበር የምነግራቸው። እንዳይናፈር ልጃገረድ መቅለስለስ ጀመርኩ። ካንገቴ ጎንበስ ብዬ የአሁን ልጆች ፍርፍር ጸጉራቸውን እንደሚያስተለትሉት እኔም ያችኑ ጸጉሬን እየገመድኩ እኛኮ ምንም አናውቅ አልኳቸው። መልስ ሳልጠብቅ አርጉ የተባልነውን እንደሰራን እንዳወናበዱን የተባለውን ካልሰራን ትሞታላችሁ እያሉ እንደሚያስፈራሩን ነገርኳቸው። ምን ያላልኩት አለ? አምልጦኝ አለመሳቄ እግዚአብሔርን አመሰገንኩ። ቀበሌ ከያባ በፊት እየሰበሰበ የኢትዮጵያ ትቅደምን ዓላማ ቢያስተምረን ጥሩ እንደነበር፣ የቀበሌ ኪነትን ቀደም ብሎ ቢያቋቁም ትኩረታችን ወደዚያ ሆኖ አብዮቱን እንደግፍ እንደነበር አረፍተ ነገሬን እየሰባበርኩ መለስኩላቸው። አመላለሴ ምናልባት በሬዲዮና በቴሌቪዥን አብዮቱና ወጣቱ በሚል ርዕስ የሰማሁትን የካድሬ ትንታኔ ሳይሆን አይቀርም። ለማንኛውም ሲጋራውን የጋበዘኝ ሰው ንግግሬ አልጥም ስላለው ነው መሰል አጨሶ ሲጨርስ ተነሳ። ሌላውም ተከተለው። በመጨረሻ ምንም ሐሳብ ሳይሰጥ የቆየው መርማሪና እኔ ብቻ ቀረን። ወደ ጉዳያችንም ገባን። አሁን ሁሉም ነገር አልፏል። ለመደበቅ ብትሞክር ራስን የበለጠ መጉዳት ነው። ስላንተ ሁሉንም ነገር እናውቃለን። አንዲት ቃል እንኳ ልትዋሽ ብትሞክር መጨረሻ ሞት ነው። ሁለት ጊዜ አብዮታዊ መንግስት ልታታልል አትችልም። ሌሎች ስላንተ እየተናገሩ አንተ ልትደብቅላቸው አትችልም። ተስማምተናል ሲለኝ አዎ አልኩት። በልሺ እንዴት እንደተመለመልክ፣ ምን ምን ስትሰራ እንደነበር፣ ከነማን ጋር እንደሰራህ ንገረኝ። የተመለመልኩ በትን ጊዜ በጣም ቀንሼ የነገርኩት ይመስለኛል። ማን እንደመለመለኝ ከዚያ በኋላ አግኝቻቸው እንደማላውቅ መደበኛውን የወጣት ክንፍ መዋቅር ብቻ በመጥቀስ እዛው ውስጥ ስሰራ እንደተያዝኩ ነገርኩት። ቃል በቃል እየጻፈ እነማንን መልመላል አለኝ። ከድርጅታችን የተላለፉልኝን ወታደሮችና የፋብሪካ ሰራተኞች፣ የኢሃፓ ደጋፊ ዴሞክራቶች ያደረኳቸውን ያልታሰሩ ሰዎች ትቼ ሌሎቹን ነገርኩት። ምን እንደሰራው ጠየቀኝ። በመደበኛነት የምንሰራቸውን ከላይ ወደ ታች ከታች ወደ ላይ መልእክቶችን ማስተላለፍ፣ ጋዜጦችን ማዳረስ፣ እስከዚያ ድረስ በሰላም ጨረስ ነው። ቀጥሎ በአካባቢያችን እነማን እንደተገደሉና መሳሪያን በተመለከተ የማውቀውን ጠየቀኝ። ስኳድ አልነበርኩም፣ መዋቅሩም ከኛ መዋቅር ጋር በፍጹም አይገናኝም። ስለዚህ ከዚያ ጋር የተያያዘ አንድም ነገር አላውቅም አልኩት። ይህን ጊዜ ጠረጴዛውን መደብደብ ጀመረ። ለማስፈራራት የተጠቀመበት ዘዴ ነበር። ንዴቱ ምን እንደሚፈልግ ለኔ ትልቅ ጥቆማ ነበር። የተለያየ ጊዜ የድርጅቱን መሳሪያና ጥይት እቤት ያስቀምጫለሁ፣ ግን እንዲህ አይነት ኑዛዜ ውስጥ አልገባም። መዘዙ ብዙ ነው። እውነቱን ብትነግረው ማያምንህም። ከማስቀመጥ ውጭ ምንም አላደረግኩበትም ብለው ማያምነኝም። ካላመነኝ ደግሞ ምንም ጥቅም የለውም። ለማንኛውም የሚፈልገው ነገር ከመሳሪያ ጋር የተያያዘ መሆኑን ስረዳ አደገኛነቱ እየታየኝ መጣ። ይህንኑ እየደጋገምኩ ብነግረውም ሊቀበለኝ አልቻለም። ሲያቀብጠኝ ወረቀት እንኳ አልበተንኩም ብየው ደሙ ፈልቶ ነበር። በየቀበሌው በቂ ልጆች ስለነበሩ አስፈላጊ ስላልነበር ነው ስለው ትንሽ ተረጋጋ። ያንን ስንጨርስ ወደ መጀመሪያው ሙዚቃ ገባ። እነማን እንደተገደሉ፣ እንዴት እንደተገደሉ፣ በዚሁ ስራ ላይ ተሰማርታችሁ ስለነበራችሁት ልጆች ዝርዝር ንገረኝ፣ አለበለዚያ የማልፈልገው ነገር ውስጥ አታስገባኝ አለኝ ይበልጥ እየተናደደ። እኔ ደግሞ ይበልጥ እየተረጋጋው መጣው። በዚያ ጉዳይ ማንም ሰው ስለኔ ምንም ሊለው እንደማይችል አውቃለሁ። ችክ ስልበት ከከፍተኛ የሰበሰባቸውን ፋይሎች እያገላበጠ እነገሌ እንዲሰርተናል ብለዋል እያለ ትርኪ ምርኪ ጥያቄዎችን ይጠይቀኝ ገባ። ስንጨቃጨቅ ብዙ ጊዜ ስለቆየን ስልችት ብሎኝ ጥቃቅን ነገር ማስታወስ እንደማልችል ባስታውስም ለሱም እንደማይጠቅመው ደጋግሜ ሳስረዳው የተናደደ መሰለኝ። በመጨረሻ የማይፈልገውን አደረገ። ከተቀመጠበት ተነስቶ መግረፊያ ክፍል ወስዶ ለአንድ ደንደሳም ገራፊ አሳልፎ ሰጠኝ። እኔን ለምን መግረፍ እንደፈለገ መገመት ይቻላል። አንደኛው በእነሱ ቤት መግረፍ ሕግ ነው፣ ካልገረፉ የመረመሩ አይመስላቸውም። ሁለተኛ አዲስ ነገር አገኛለሁ ብሎ አስቦ ሊሆን ይችላል። ሶስተኛ የበቀል ቅጣትም ሊሆን ይችላል። አታሎ ስለወጣ ቅጣት ይገባዋል ብሎ ሳያስብም አይቀርም። መግረፊያ ክፍል ለዚያው ስራ የተመደበ አንድ ጥቁር ወፍራም ባለሙያ በተለመደው በወፌላላ ስልት አስሮ ገለበጠኝ። በ1970 የማውቀውን በደምና በትውከት የተጨማለቀ ጥቅል ጨርቅ አፌ ውስጥ ጠቅጥቆ አብዮቱና መንግስት የጣሉበትን ኃላፊነት መወጣት ጀመረ። ጥርሴን ነክሼ የመጣውን ማዕት ከመቀበል ውጭ አማራጭ አልነበረኝም። የስኳድ አባል አልነበርኩም፣ ብሆንም አልነግረውም። ለነገሩ ለኔ በስኳድ አባልና በሌላው አባል መካከል ልዩነት የለም። ልዩነት ካለ የሥራ ክፍፍል መሆኑ ብቻ ነው። በጣም የሚያሳዝነው ከስኳድ አባላት የበለጠ የሰራን ብዙዎች ነበር። ሆኖም ደርግ በእነሱ ላይ የተለየ ትኩረት ያደርግ ነበር። እነዚያ ልጆች በቁጥርም በጣም ትንሽ ናቸው። ለነሱ የሚያስፈልገው ነገር ሁሉ የሚመቻቸው በቀሪው አባላት ነው። መሳሪያ የሚቀመጠው ማስቀመጥ የሚችል ማንኛውም አባል ነው። ጥናቱም ሆነ የጥቆማ መረጃውን የሚሰበስበው ሁሉ ማባል ነው ያሞኖ ዱላና ሞት በነሱ ላይ ይበረታ ነበር ያ ደግሞ ስካውንድረስ ያንገበግበኛል ያንደን ደስም ወደል የበላውን የጠጣውን ያህል ባኮርባች ውስጥ ግሬን እየተበጠበኝ ገባ ወደ ጭንቅላቴ እንዳይመጡ የምፈልጋቸውን ነገሮች አንዳንዴ ብልጭሉብኛል እንደምንም አድርጌ ሌላ ነገር በማሰብ አጠፋቸዋለሁ ያጀብ ከ20 እስከ 30 ደቂቃ ያህል እያረፈና ወዙን እያንጠፈጠፈ በመቀጥቀጥ ላይ ይያለ ድንገት መርማሪ መጥቶ እንዲፈታኝ አዘዘው እግሬ ተንዝዞ ብርድ ብርድ ይያለኝ እያነከስኩ ወጣው ወንበር ላይ አስቀምጦ እንደ ተለመደው ማተኩሮ አየኝ አሁንስ ሲለኝ የማውቀውን ነግሬ አለው አልኩት ነጋሳ ይያለው ሂድ ብሎ ሸኘኝ ውሸቱን ነበር ከዚያ በኋላ ያስጠራኝ ከወራት በኋላ ነበር ያን ቀን አሸበው መስዬ እስር ቤቴ ገባው አዲስ ሁኜም ምንነቴን ሳያውቁ የእስር ጓደኞቼ ተቀባብለው ተንከባከቡኝ ምንም ፋታ ሳይሰጡኝ ዱብ ዱብ እንድልም አደረጉኝ እስኪ ደክመኝ ድረስ በባዶ እግሬ መሬቱን ጠበጠብኩት ግርፊያው በአንጻራዊነት መጠነኛ ቢሆንም የግርጣቶቼ ላይ ደጋግሞ ስለመታኝ የተወሰኑት ጥፍሮቼ ከጊዜ በኋላ ተራ በተራ ተነቅለዋል ከወራት በኋላ እንደገና በቀሉ ለማንኛውም ለከፋ ህመም ሳልዳረግ በጥቂት ቀናት ውስጥ ባግባቡ መራመድ ቻልኩ ሁለት የተለያየ ግቢ ስለነበር ከነበጋር ነጣጥለው ነው ያሰሩን ይሄ ደግሞ ሁለት ወይም ከዚያ በላይ ባንድ ጉዳይ የታሰሩ ካሉ የተለመደ አሰራራቸው ነው ስለዚህ ከነበጋር ወደ ከርቸሌ እስክንዬ ድረስ ባካል አልተገናኘንም ለመተሰሬ ምክንያት ስለሆነ ለብዙ ጊዜ ተቀይሜዋለሁ በእኔ የተነሳም የቅርብ ሰዎች ሳይቀሩ ጠልተውታል ወህኒ ቤት ሆነንም ሆነ በኋላ ላኮርፈው ሞክሬ ነበር በሚገርም ሁኔታ እሱ ግን ምንም ያደረገ አልመሰለውም በሐሰት እንዳልተቆመብኝ ያውቃል እኔም አውቃለሁ ከያባነቴ ውጭ የትኛው መዋቅር ውስጥ እንዳለው ስለማያውቅና ምን ምን እንደሰራሁ የሚያውቀው ነገር ስለሌለ ምንም ተጨማሪ ነገር አልዘላበደም እሱ ከመታሰሩ በፊት በ1971 ዓ.ም ተመረጠ ከሶቪየት ህብረት ተመልሶ ስንገናኝ እንዴት እንደተፈታው አልነገርኩትም ስሙንም አለመጥቀሴን አልነገርኩትም ታዲያ ከምን ተነስቶ ግንኙነታችንን መደበቅ ነበረበት በሱ ቦታ ሆኜ ሳየው ምንም አልበደለኝም ለነገሩ መርማሪያችን ነበን በተመለከተ በደካማ ስነ ልቦና ሊያጫውተኝ ፈልጎ ነበር አንተ ሳትጠቁመበት እሱ አስያዘህ ስለሱ የምታውቀውን ንገረኝ ብሎኝ ነበር እኔ ያስተላለፍኩት በቀበሌ ደረጃ የሴል አባል እንዲሆን ነው ከዚያ ውጭ የማውቀው ነገር እንደሌለ ነገርኩት ገንዘብ ይዞ ስለመጥፋቱም ጠይቆኝ ከተፈታው በኋላ ሁሉም ሰው እንደሰማው ነው የሰማሁት ብዬ መልሼለታለሁ ለነገሩ ስለነበ ብዙ አውቅ ነበር ግን በምንም አይነት በሁኔታዎች መወሳሰብና በአጋጣሚ ለመታሰሬ ምክንያት የሆነውን የራሴን ሰው አሳልፌ አልሰጥም የሱን ይቅርና ስንት ጉዳት ያደረሰብንን የአብዮት ጥበቃውን የብርሃኑን ጉዳይ እንኳ ለሁለተኛ ጊዜም ታስሬም አልተገናገርኩ ለኢሃባ የሰጠውን እርዳታ ብናገር ኖሮ ደርግ ደቂቃም እንኳ በሕይወት አያቆየውም ነበር ለማንኛውም ነበን አኩርፌ ቆይቼ በራሱ ግፊት ኩርፌያይን ተውኩት ከልቤም ታረኩት እንደ ድሮም ባይሆን ቆይተን ከተፈታን በኋላ አብረን በልተን ጠጥተናል በተለይ ኢሃባ ያልሆኑ ሰዎች የሁለታችን ዳግም ግንኙነት ይገርማቸው ነበር ነፍሱን ይማረውና ከተፈታን በኋላ በህመም ምክንያት ከዚህ ዓለም ተለየ በጣም በጣም ነው ያዘንኩት ታሞ በነበረበት ወቅት በየቀኑ በሚባል ደረጃ እጠይቀው ነበር ከወራት በኋላ አንድ ቀን ከምሽቱ 11 ሰዓት ካለፈ ሳይሆን አይቀርም سمي تطرى يتطرىو يني سم المسجد هالي اني كفل يتاسرو تكرنا ليلا كفل يادلوتم چمر كفوينيا دنغتو بزياسات يمتطرى ابزانياو يمكدل سو نبر سلازي ينيم هنا يريلوچ مدنغت يميغرمال نبرم بسطاوت قال مسرت بزيا فتنت لياسجدلي يميچل نغرال نبرم يام هونو አታሪያቸው በመውጣቴ ሊበቀሉ ይፈልጋው ነው ብዬ ያሰብኩ። አንድ ስረኛ ጋቢ ሁን ሻርፕ ነገር ተከሻይ ላይ ጣል አደረገልኝ። ዋናው በር ላይ ቆሞ የነበረው መርማሪ ጋቢ እንደማያስፈልግ ስለነገረኝ መልሼ ለልጆቹ ሰጣቸው። አሁን ትንሽ ተረጋጋው። ሆኖም ድርግን ባለማመን የሚወዳደረኝ ሰው አለ ብዬ ስለማልገምት ሞተን በድፍረት ለመቀበል ያለ የሌለ የውስጥ ሞራልን አነቃቃውት። ግቢው መሃል ላይ በነበረች አንድ የቤት መኪና ውስጥ ኮሃላ እንድቀመጥ በር ከፈተልኝና እሱ እዛው ቆመ። አንድም የመርበትበት ስሜት አላሳየው ውስጤም አልተረበሸም። ምናልባት ደመነፍሴ አይዞህ ሁሉም ማማን ነው ሳይለኝ አይቀርም መኪና ውስጥ እጄን አጣጥፌ የሚሆነውን መጠበቅ ጀመርኩ። እንዴት እንደሆነ ባላውቀውም ድርጅታችን ያባ በህይወት ያለ መሰለኝ። ያ የድሮ እምነቴና ወኔን ተላበስኩ። በነጠላጫማ ስለሆንኩ የትም ቦታ ቢወስዱኝ ማምለጥ እንደሚያስቸግረኝ አውቄያለሁ። ማምለጥ ባልችልም እየተሳደብ ለመሞት ወሰንኩ። ንዴት ነው መሰል አይኔ እየፈጠጠ ሰውነቴ ሲግል ታወቀኝ። ያም ሆኖ በፍጹም ወኔ አልከዳኝም። ጥቂት ቆይቶ መርማሪ የመኪናውን የጋቢና በር ከፍቶ ገባና በጸጥታ ቁጭ አለ። ጥቂት ቆይቶ ሌላ ሲቪል የለበሰ ሰው መጣና መኪናውን እየነዳ ግቢውን ለቀን ወጣን። ለመግደል ሲፈልጉ ገና ግቢው ውስጥ ክንድ ሰብረውና አስረው እንደሚወስዱ ሰምቼ ስለነበር እሞታለሁ የሚለው ግምቴ የተሳሳተ መሰለኝ። የፒያሳን አቅጣጫ ይዘን ጊዮርጊስ ቤተክርስቲያን እስክንደርስ መኪናዋ በዝግታ ነበር የምትጓዘው። ሁለቱ ሰዎች የግል ወሬያቸውን ያወራሉ። አጀንዳ እየቀያየሩ እየተሳሳቁ ይጫወታሉ። በጣም ቅርብ ጓደኞች ሳይሆኑ አይቀሩም። በ1970 ዓ.ም ደህንነቶች አፍነው በመኪና ሲወስዱኝ ከነበረው ሁኔታ ጋር መመሳሰሉ ገረመኝ። ቸርችል ጎዳናን ስናልፍም የመኪናዋ ፍጥነት አልጨመረም። ሁለቱም አካባቢውን ለመጎብኘት ይወጡና ለከተማው አዲስ የሆኑ ሰዎች ነበር የሚመስሉት። ግራቀኛ ያሉ፣ ይስቃሉ፣ ያወራሉ። ብሔራዊ ቲያትርን አልፈን የደጋርን መንገድ ይዘን ስንሄድ ሁሉም ነገር ተመሳሳይ ነበር። ፍጹም ግራ እየተጋባው መጣው። መፈጠሬን ረስተውታል። አብዮት አደባባይ ጫፍ ላይ ስንደርስ የመሻለኪያን መታጠፊያ ያዝ። አንዳንድ መኪኖች ከኋላ ጥሩምባ እያሰሙ መንገድ እንዲለቀቅላቸው ቢሞክሩም ሹፌሩ ጉዳዩ አልነበረም። ብዙም ሳይርቅ በዝግታ እየነዳ የቅዱስ ዮሴፍ ትምህርት ቤትን አልፎ ወደ ግራ በመታጠፍ ኤግዚቢሽን በሚወስደው መንገድ ላይ ቆመ። ከቆምንበት በስተግራ ራቅ ብሎ የቀበሌ ጽህፈት ቤት የነበረ ይመስለኛል። አብዮት ጥበቃዎች ከግቢው ውስጥና ከውጭ ውርውር ይላሉ። ጽህፈት ቤቱ የድሮ ቤት ሲሆን ባለ አንድ ድርብ ፎቅ ነው። ድሮም አውቀዋለሁ። ምድር ላይ ካለው አዳራሽ የሚመስል ክፍል መብራት ይበራል። እስር ቤት ይሆናል ብዬ አሰብኩ። መኪናው እንደቆመ መርማሪ ወደ ጓደኛው ዞር ብሎ አወቀው። ይሄ እኮ አጭበርብሮ የተፈታ ነው አለው። እኔን መሆኑ ነው። የኔ አጭበርብሮ መፈታት ሁሌም ይገርመዋል። የሆነ ዝተት አላወቀ ስንቱ አጭበርብሮ ተፈቷል። ሹፌሩም ወንድ ነው ያን ክፉ ጊዜ አመለጠ አለና የመኪናው የውስጥ መብራት አብርቶ በኋላ መስታወት ተመለከተኝ። ይህን ጊዜ እኔም ንግግሩን በማድነቅ ጥርሴን ገለጥ፣ ጉንጭና ጉንጬን ወደ ኋላ ለጠጥ፣ እንደገና ደግሞ ኮስተር በማድረግ የእንግሊዞች አይነት የሞተ ፈገግታ አሳየሁት። እንደገና በኋላ መስታወት ተመለከተኝ። በተመሳሳይ የእንግሊዝ ፈገግታ ግራ ገባውና በዚያው መስታወት ደግሞ አየኝ። አሁንም የእንግሊዝ ፈገግታ። ይህን ጊዜ ወደ ጓደኛው ዞሮ ጠቋሚ ጧቱን ጭንቅላቴ ላይ በማድረግ አወዛወዛት። ቀውስ ነው እንዴ? ለማለት ፈልጎ ነው። መርማሬ ወደ ኋላ ዞሮ አየኝና እንጃ አባቱ አለና ከመኪና ወርዶ ወደ ቀበሌው ጽህፈት ቤት ገባ። እነዚያ መርማሪዎች የሆኑ ባለጌዎች ናቸው። ስድባቸው አንድ አይነት ነው። የደርግ ጽህፈት ቤት መርማሪው ያ ዶማ 10 አለቃ መሰለ እናትክን ብሎ ይነበር። ይሄ ደግሞ እንጃ አባቱ ብሎ አባቴን ይሰድባል። ምድረ ዝተት እንኳን አባቴ ያልሰማህ። በጣም የሚገርመኝ ጭካኔያቸው አይደለም። ጭካኔ ሙያቸው ስለሆነ እዛው ውስጥ አልገባም። ሰብእናቸው ነበር የሚገርመኝ። ለወሲብ እምቢ ያለችውን አንዲት ወጣት ከገደለ በኋላ ሬሳዋን የተገናኛት መርማሪ ነበር ብለህ ታምነኛለህ? ለምን እንደሆነ አላውቅም፣ ማዕከላዊ ከኛ ጋር አብረው አስረውት ነበር። የሴት እስረኞችን የውስጥ ሱሪ እየወሰደች የምታደርግ አንድ ሴት መርማሪም ከፍተኛ 15 ነበረች አሉ። መርማሪው ቀበሌው ጽህፈት ቤት ሲገባ እኔና ሹፌሩ መኪና ውስጥ ቀረን። ሹፌሩ አልፎ አልፎ በኋላ መስታወት ያየኛል። እኔ ደግሞ እንደሚያየኝ ያላወቅኩ በመምሰል ሳላውቀው የጀመርኩትን ኩምክና ቀጥያለሁ። የእንግሊዝ ፈገግታ። ቀበሌ ምን ሊያደርጉ እንዳመጡኝ፣ ለምን መርማሬ እዛ እንደገባ ምንም አይነት ግምት አልነበረኝም። ምናልባት ቀበሌ የታሰሩ ልጆች ካሉ እፊታቸው አቁመው ይሄን ያባ ታውቁታላችሁ ብለው ሊጠይቁ ይሆን የሚል ጥርጣሬ መጣብኝ። ማስረጃ ባይኖረኝም ያመንኩት ያንን ነው። በ1970 ዓ.ም ፍንጭ አጡባቸውንና ጎምቱ ያባዎችን ሲያገኙ እንደዚያ ያደርጉ ነበር። ይህን እያሰብኩ እያለ መርማሪ ተመልሶ መጣ። አንድ ሲቪል የለበሰ ሰው በር ድረስ ሸኝቶት ተመለሰ። ጨረስክ? እንሂድ ተባብለው መኪናው ዞሮ ተመለሰ። ሄድነው ግን በጊዮን ሆቴል አቅጣጫ ነበር። በተመሳሳይ ፍጥነት ወሬያቸውን ቀጥለዋል። ሆኖም ሹፌሩ እኔን በኋላ መስታወት ከማየት አልቦዘነም። ለምን እንደሆነ ባላውቀውም ቀውሷል ብሎ ገምቷል። እኔም አጉል ቀልድ ውስጥ ገብቼ ቀውስ ለመምሰል እየሞከርኩ ነው። ለሰሚም ለራሴም ግር በሚል ሁኔታ ተመልሰን ማዕከላዊ ገባን። ወደ እስር ቤቴም መለሱኝ። እስካሁንም ድረስ የዚያ ቀን ሽርሽር እንቆቅልሽ እንደሆነብኝ ነው። በሆነ ምክንያት ትተውት ነው እንጂ የሆኑ እስረኞች ፊት አቁመው ታውቁታላችሁ ብለው ለመጠየቅ የፈለጉ መሰለኝ። የእስር ቤት ጓደኞቼ በደስታ ተቀበሉኝ። ጥያቄያቸውን ግን መመለስ አልቻልኩም። የሆነውን ሁሉ ለምቀርባቸው ልጆች ነገርኳቸው። ብዙዎቹ ገረማቸው። በተለይ ለሁለተኛ ጊዜ መታሰሬን የማያውቁት አላመኑኝም። ኋላ ሳስበው ቤቴ ወስጄ የቀበርኩትን ዕቃ አሳይቼ የመጣው ነው የመሰላቸው። መርማሪዬ ከጥቂት ቀን በኋላ አስጠራኝ። ምን ሊለኝ ነው ብዬ ሳስብ አስፈረመኝ። ሲያስፈርመኝ አልሰደበኝም፣ አላስፈራራኝም። በስርዓት ነበር ያናገረኝ። ለሆነ ጉዳይ መስሪያ ቤት ውስጥ ገብቼ የምፈርም ነበር የመሰለኝ። መፈረም በሕይወት ለመኖር ዋስትና አይሰጥም። አዲስ ጥቆማ እስካልመጣ ድረስ ግን ምርመራ የለም። ከዚያ በኋላ ሁለተኛ ዙሩን የእስር ዘመኔን እንደማንኛውም የኢህአፓ ልጆች በጸጋ ተቀብዬ መኖር ጀመርኩ። አጭበርብሮ በመፈታት እኔ የተለየው ልሆን አልችልም። እዛው ማዕከላዊ እስር ቤት ያወቅኩት የቅርብ ጓደኛዬ እንኳ ዝርዝሩን ባላውቅም ከተፈታ ከወራት በኋላ ተጠቁሞበት እንደገና ነው የታሰረው። ብንቀራረብም ዝርዝሩን አናወራም። ሌሎችም እንዲሁ ያስገድላል ብለው የሚገምቱትን ነገር ደብቀው ገርገሩን ብቻ ተናግረው ቶሎ የተፈቱ ታስረው ቢቆዩም ህይወታቸውን ያተረፉ አሉ። አሁን በህይወት ያለነው ሁላችንንም በመህረት ብቻ ለቀቁን መሰለ። የኔ ሁኔታ እንደገለሰብ በራሱ የተለየ ቢሆንም የብዙዎቻችን ታሪክ ነው። የሚያሳዝነው ጥቂት ልጆች በጭራሽ ሊታወቅ የማይችል ጉዳይ ቀለል አድርገው በመውሰድ ለመርማሪዎች በመናገራቸው የተገደሉ ወይም ብዙ አመት እስር ቤት የቆዩ አይጠፉም። በማዕከላዊ የእስረኛው ቁጥር እንደ 1970 ዓ.ም አልነበረም። ስለዚህ በተራ በስክ በጎን መተኛት ቢኖርም ክፍላችን በጣም የተፋፈገ አልነበረም። ተበብ ቢልም የተወሰነ ሰው በጀርባው ይተኛል። ለአዲስ እስረኞች ጭንቅ ቢሆንም ድሮ ለማውቀው ለኔ ምንም ማለት አልነበረም። እንደ ቀጭን ምንጣፍ በተዘረጋው ኮሪደር ላይ ወጥቶ ፀሐይ ለመሞቅ ምንም አይነት ሽሚያ አልነበረም። አቃጣሪ ወይም ጆሮ ጠቢ መኖሩ አይቀርም፣ ግን እገሌ የምለው ሰው ትዝ አይለኝም። በእኛ ልጆችና በደርግ ሰዎች መካከል የነበረው የቀድሞ ውጥረት ረግቧል። ያም ሆኖ ደርግን ማማት ካስፈለገ ሁሉም በየወገኑ ሆኖ ነው የሚንሾካሾከው። እንደ ቀድሞው ምግብ የሚበላው በጋራ ነው፣ የኔ ነው የሚባል ነገር የለም። ያም ሆኖ የራሴን ብቻ በላለው የሚል ሰው ካለ የመገለል ጫናውን እስከቻለው ድረስ መብቱ ነው። በጤና ችግር ከሆነ ግን የተፈቀደላቸው ብቻ በሊታ እስረኞች በየክፍሉ አይጠፉም። ከክፍል ክፍል መዘዋወር ባይቻልም ያን ያህል አስቸጋሪ አልነበረም። በፍጹም የማይሞከረው ግን ሴቶች ቤት መግባትና ላይኛው ግቢ መሄድ ነው። የምግብ ችግር የለም ማለት ይችላል፣ ባይትረፈረፍም ይበቃናል። በርከት ያሉ የኔ አይነት አዲስ እስረኞች በብዛት ስለነበሩ ቤተሰብ አልሰለቸም። እናም ብዙዎች በየቀኑ ምግብ ይመጣልናል። በተለይ ምሳ እስክንጠግብ እንበላለን። የ1972 ዓመተ ምህረት እስር በተለይ ለእንደኔ አይነቱ የድሮ እስረኛ የካምፕ አይነት ህይወት ነበር። በአንጻራዊነት ደስተኛ ነበርኩ ማለት እችላለሁ። በ70 ዓመተ ምህረት ሰቆቃው ቢበዛም እስረኛው ሙሉ በሙሉ በሚባል መልኩ ኢህአፓ ብቻ ነበር። የህይወት ልምዳችንም ሆነ እድሜያችን ተመሳሳይ ስለነበር በአንጻራዊነት ብዙ ነገር አትማርም። ሆኖም በነጻነት ስለምንኖር ቤታችን ገነት ነበር። ለሁለተኛ ጊዜ ከታሰርኩ በኋላ ግን በእያንዳንዱ ክፍል ከተለያየ ቦታ የመጡ የተለያየ ዕውቀትና የኑሮ ልምድ ያላቸው ሰዎች ስለነበሩ ብዙ መማር ይቻላል። ከኛ ልጆች ውጭ የስብጥራችንን ምሳሌ ብነግርህ ጋሽ ምን ውየለት የተማሩ ስራ አስኪያጅ፣ ሙሜ የሶማሌ ወታደር፣ ካሳዬ የሂሳብ ባለሙያ፣ ሽፈራው እኔ ነኝ ያለ የሰሜን ሸዋ አማጺ፣ አብዲ የዩኒቨርሲቲ ተማሪና የኦነግ አባል፣ አለበል ብዙ ተሞክሮ ያለው ካድሬ ነበሩ። ታችኛው ግቢም ሆነ ላይኛው ግቢ የኛ ልጆች ቁጥር ቀላል አልነበረም። እነ በቀለ፣ በኃይሉ፣ ስለሺ፣ ሲሳይ፣ በጣም የምቀርባቸው ደግሞ ኢላላ፣ ብርሃኑ፣ አበበ፣ መሰለ፣ ሽመልስ፣ አልአዛር፣ አምበርብርና ዘውዱ ነበሩ። ተመስገንና ቴዎፍሎስም ወዳጆቼ ነበሩ። የምቀርባቸው የኛ ልጆች ብቻ አልነበረም። ለምሳሌ ሁለት የመይሶን ሰዎች ከተፈታንም በኋላ አገኛቸው ነበር። ከጎረቤት ክፍል ከሰለሞን ተሾመ ጋር በጣም እቀራረብ ነበር። የኛው ልጅ ነበር። ነፍሱን ይማረውና ከተፈታን በኋላ በመኪና አደጋ ሕይወቱ አለፈ። ከኢህአፓ ልጆች ውጭ ሰውነቴን የሚቀሉኝ የእነሱን ሰዎች አወራቸዋለሁ። እንደ ገስግስ አይነቱን ጨካኝ ግን አልዋሽም፣ ያኔ አይደለም አሁንም ሰውነቴን ይኮሰኩሰዋል። በከፍተኛ ደረጃ ብዛት ያላቸው የደርግ አጋር ፓርቲዎች አባላት ነበሩ፤ የመይሶን፣ ወዝሊግ፣ ማሌሪድና ይጫት። ከሁሉም በበለጠ የወዝሊግ አባላት በርካታ ነበሩ። በኤርትራ ጉዳይ በጀብሃ ሻቢያ ጋር በተያያዘ የታሰሩና የወነግ አባላት ወይም ደጋፊ የተባሉ የታሰሩም ነበሩ። በህወሓት ምክንያት የታሰሩም እኛ ጋር ነበሩ። የኢኮኖሚ አሻጥር ሰርታችኋል ተብለው የታሰሩ እነ ሐጂ መሐመድ ራህመቶ፣ ሐጂ አብደላም እዛው ከኛ ጋር ነበሩ። በተጨማሪም በሽፍትነት በሙስና በአፍላፊና በግርላፊ የታሰሩ ጥቂት ሰዎች ነበሩ። እግርላፊ ማለት ድንበር አቋርጠው ለመጥፋት የሞከሩ ማለት ነው። ሌሎችም እንዲሁ የሶማሌ ሰላዮች ወይም ምርኮኛ ወታደሮች መኖራቸውም ትዝ ይለኛል። የሴት እስረኞችም በተመሳሳይ ስብጥራቸው የወንዶቹ አይነት ነው። የእስረኛው ስብጥር ይገርማል። ፊደል ያልቆጠሩ፣ እንደኔ ሁለተኛ ደረጃ ያልጨረሱ የዩኒቨርሲቲ ተማሪዎች፣ የዲግሪና ከዚያም በላይ ምሩቃን፣ የፓርቲ መሪዎች፣ ካድሬዎች፣ ነጋዴዎች፣ ወታደሮች፣ መምህራን ሁሉም አሉ። ከደርግ አጋር ድርጅት አባላት መካከል ጥቂቶቹን እቀርባቸው ነበር። አንድ የመይሶን ልጅ ነበር። እንዲያውም ከተፈታም በኋላ የቅርብ ወዳጅ ሆኖ ነበር። አንድ ሰፈር ስለምንኖር ቢያንስ በሳምንት አንዴ እንገናኝ ነበር። ከያፓ ጓደኞችም አላሳንሰውም ነበር። አብረን በልተናል፣ ጠጥተናል። አሁን እንኳ ሰፈር ስለቀየርኩ አንገናኝም። ሌላም እዚያ ከአንዱ የደርግ አጋር ድርጅት አባል ጋር በስርዓት እናወራ ነበር። ሆኖም ወደ ውስጥ ገብተን ስለ አቋማችን አንከራከርም። ተከባብረን ነበር የምናወራው። ከኔ ይልቅ እሱ በጣም ይወደኝ ነበር። በተለየ ሁኔታ የመጸጸት ስሜት የነበረው ይመስለኛል። መታሰሩ በጣም ነበር የሚያበሳጨው። በእኛ በኩል ያ ሁሉ ልጅ ማለቁ ያሳዝነው ነበር። ጉምቱ የደርግ ሰዎችን ጥርሱን እንደነከሰባቸው ነበር። እነሱ ያን ሁሉ ትዕዛዝና ውሳኔ እያስተላለፉ እኛን ያስሩናል፣ ይገድሉናል ይል ነበር። ዋና ዋናዎቹን የደርግ አባላት ስም እየጠራ ከፖሊሲ ማውጣት ውጭ በቀጥታ የቀን ተቀን ግድያ ያስፈጽሙና ያውቁ ነበር ብዬ የማልጠረጥራቸውን ሰዎች ስም የነገረኝ እሱ ነው። ከኮሎኔል መንግስቱ በተጨማሪ ኮሎኔል ተስፋዬ ወልደ ስላሴ፣ ኮሎኔል ተካቱሉ፣ ጀነራል ስዩም መኮንን፣ ሻለቃ ፍቅረ ስላሴ ወግደረስ፣ ኮሎኔል ፍሳ ደስታ፣ ጀነራል ደገሰ በላይነህና ኮሎኔል ካሳሁን ታፈሰ። የቀይ ሽብር ፍጅት በዘፈቀደ እንዳልተካሄደ ሲያወራኝ ጉድ ነበር። ከመንግስት መዋቅር ውጭ የተደራጀ ዘመቻ መንጥር ቁጥር አንድ የሚባል ቡድን ሲቋቋም እንደሚያውቅ ነገረኝ። ቡድኑን የሚመራው ጀነራል ስዩም መኮንን ነበር። ቡድኑ ከ200 በላይ ሰዎችን ያካተተ ሲሆን በስሩ ያደራጃቸውን ሰዎችና የቀበሌ ታጣቂዎችን በማስተባበር ነው በመላ አገሪቱ ነጻ እርምጃን እና ቀይ ሽብርን ያካሄዱት። የት ቦታ ግድያ መካሄድ እንዳለበት፣ የትኛው የህብረተሰብ ክፍል ላይ መፈጸም እንዳለበት የሚወስነው ይኸው ቡድን ነበር። የሚገርመው የእስር ቤቶችን ብዛትና የት ቦታ መቋቋም እንዳለባቸው እቅድ ሁሉ አውጥቶ በተግባር አውሎታል። እነዚሁ የቡድኑ መሪዎች በዚያ በተቀናጀ የፍጅት መዋቅር እያንዳንዷ ግድያ በየዕለቱ ሪፖርት ይደረግላቸው እንደነበር ነግሮኛል። በዛን ጊዜ ሙሉ በሙሉ አላመንኩትም ነበር። እነሱን የሚያህል ባለስልጣን የቀን ተቀን ግድያን ይከታተላል የሚል እምነት በጭራሽ አልነበረኝም። ከዓመታት በኋላ በቀይ ሽብር ተከሰው በነበረበት ጊዜ ለህዝብ ይፋ የተደረገውን የክስ ሰነድ አንብቤ ነው ለካ ያ ወዳጄ እውነቱን ነበር ያልኩት። ለማንኛውም የ1972ቱ ማዕከላዊ የሰው አይነት የሚታይበት ጉደኛ ግቢ ነበር። ከድሮው የሚለየው እንደ ቀድሞ ከጦር ሜዳ የተመለሱ የቁስለኞች ማገገሚያ ማዕከል አይመስልም። የተገረፉና የሚገረፉ እስረኞች ቢኖሩም የብዙዎቹ ቁስል የደረቀና በመድረቅ ላይ ያለ ነበር። ትኩስ ግርፋት ቢኖርም ጥፍር ነቀላውና የብረት ግዝገዛ አይነት ቅጣት በብዛት ስላልነበረ ጎላ ብሎ የሚታይ ቁስለኛ አልነበረም ማለት እችላለሁ። የደርግ አጋር አባላት ያጠፉትን ቶሎ ስለሚናገሩ ብዙ ዱላ ይለባቸው ዋናው ኃጢያታቸው ድርግን ካገለገሉ በኋላ እንዳሮጌቃ መጣል ስላለባቸውና ዞር እንዲሉ ስለሚፈልግ ነው። ስለዚህ ይተሰሩ ነበር እንጂ አይገረፉም። እስር ቤቱ ለሁለት የተከፈለ ቢሆንም የሴት እስረኞች የነበሩት ከኛ ጋር ታችኛው ግቢ ነበር። የሁሉም የተቃዋሚ ድርጅት ሴት አባላት በማዕከላዊ ታጉረዋል። እንደ ጥቂቶቹ ወንዶች በአሰቃቂ ሁኔታ የተገረፉ፣ እንደ ብዙዎቹ ወንዶች ደግሞ በመጠኑ ዱላ የደረሰባቸው ሁሉ ነበሩ። ለክላላ ፕሮግራማችን በዚህ ተጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።